ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ እንዘልቃለን።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ የኢትዮጵያን ጦር ሰራዊትና የደህንነት ተቋማት እንዲመሩ የተሾሙት ሰዎች እነማን ናቸው? አብረዋቸው የሰሩትን እንጠይቃለን።
እኔ እንደሚመስለኝ ለህገ መንግስቱ የሚገዛ ሰው አድርጌ ነው የምወስደው።
ከላይ የሰማነው የቀድሞ የህወሓት ታጋይ ዶክተር አረጋዊ በርሄ ስለ ጀኔራል ሰዓረ መኮንን ከተናገሩት ነው። በሌላኛው ዘገባ የጋቢና እንግዳችን በሳይንስና ቴክኖሎጂ ግርምቶች ላይ ያተኮረ መጽሐፍ የጻፈው ሰለሞን ሙሉጌታ ካሳ ይሆናል።
መጽሐፉ አራት ክፍሎች አሉት አይደለም? ትላንትና እንዴት ተነሳን፣ ዛሬ ላይ ምን ደረስን፣ ነገ ወዴት እየሄድን ነው፣ ከዛ በኋላ ደግሞ እኛ ስሜ ስለ ጥቁሮች ያወራሁት አለ።
በዘመናዊ ተንቀሳቃሽ ስልኮች ላይ ብዙ ጊዜ ታጠፋላችሁ። ከሰዎች ጋር የሚኖራችሁ ግንኙነት ላይ ተጽዕኖ ስለሚኖረው አይፎን አምራቹ አፕል ኩባንያ ዘዴን ይዟል።
What that means is Apple's recognized, I think, through some pressure in the industry.
ይህ ማለት ምን ማለት ነው? ሰዎች ዘመናዊ ስልኮችና በሞባይል ቴክኖሎጂ በእጅጉ ሱሰኛ ሆነዋል። አፕል ደግሞ በኢንዱስትሪው የበኩሉን ለመወጣት የራሱን ሚና እየተጫወተ ይገኛል።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ዓለም አቀፍ ቀይ መስቀል ከየመን 71 ሰራተኞቹን አስወጣ። ጦርነቱ የተባባሰ መሆኑንና ሰራተኞች ለጥቃት መጋለጣቸው እንደሆነም አስታውቋል። ቀይ መስቀል ትናንት ባወጣው መግለጫ በአሁኑ ወቅት የምናካሄደው እንቅስቃሴ እየታገደ፣ ዛቻ እየተሰነዘረብንና በቅርብ ሳምንታት ደግሞ በቀጥታ ኢላማ እየተደረግን ነው ብሏል። 71 ሰራተኞች መውጣታቸው የድርጅቱን የቀዶ ጥገና ሕክምና የውሃና የምግብ እርዳታ መርሃ ግብሮችን የሚነካ ይሁን እንጂ 450 ሰራተኞቹ አሁንም ስራቸውን እንደሚቀጥሉ ቃል አቀባይዋ ሜሪ ክሌር ፌጋጋሊ አመልክተዋል። ባሳለፍነው ሚያዝያ ወር የመን ታኢዝ ከተማ ውስጥ ማንነቱ ያልታወቀ ታጣቂ ተኩስ ከፍቶ አንድ ሊባኖሳዊ የቀይ መስቀል ሰራተኛ መግደሉ ይታወሳል።
ሩሲያ G7 ባለጸጎቹ ሀገሮች የመሪዎች ጉባኤ ላይ እንድትካፈል መጋበዝ አለባት ሲሉ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንቱ የመሪዎቹ ጉባኤ ወደሚካሄድባት ወደ ካናዳ ለመጓዝ ከዋይት ሀውስ ሲነሱ ለጋዜጠኞች በሰጡት ቃል ሩሲያን ከማንም በላይ የሚያባንናት ሰው ቢኖር እኔ ነኝ፣ ያ እንዳለ ሆኖ ጉባኤው ላይ መገኘት አለባት ብለዋል። አንድ ሌላ የG7 አባል ሀገር መሪ የኢጣሊያ ጠቅላይ ሚኒስትር ጁሴፔ ኮንቴ የሚስተር ትራምፕ ሀሳብን ደግፈው በትዊተር ጽፈዋል። የጉባኤው አስተናጋጅ ሀገር የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ሀገራቸው የሩሲያን ማህበሩን ተመልሳ እንድትቀላቀል መፍቀድ መቃወሟን ትቀጥላለች ሲሉም አስታውቀዋል።
በስተ መጨረሻም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት 6 ህገወጥ የሰው አዘዋዋሪዎች ላይ ሊቢያ ጠረፍ ፍልሰተኞች ላይ የብዝበዛ አድራጎት በመፈጸም ወንጀሎች ዓለም አቀፍ ማዕቀብ ወስኖባቸዋል። 2 ኤርትራውያንና 4 ሊቢያውያን ከአፍሪካ ሀገሮች በሜዲትራኒያን ባህር አቋርጠው አውሮፓና ሌሎችም ሀገሮች ለመግባት የሚጓጉ ፍልሰተኞችን የሚበዘብዝ ቡድንና ሚሊሻዎች አደራጅተው የሚንቀሳቀሱ ናቸው ተብሏል። ከትናንት ሐሙስ ጀምሮ ተግባራዊ የሆነው የዓለም አቀፍ ማዕቀብ 6 ህገወጥ አዘዋዋሪዎች የባንክ ሂሳብ እንዳይንቀሳቀስና ዓለም አቀፍ ዝውውር እንዳያደርጉ ይከለክላል። የጸጥታው ምክር ቤት በጉልበት ሰዎችን በህገወጥ መንገድ በሚያዘዋውሩ ቡድኖች ላይ ማዕቀብ ሲያውጅ ይህ ለመጀመሪያው ጊዜ መሆኑ ነው። ሊቢያ ውስጥ ህገወጥ አዘዋዋሪዎች በአንድ የባሪያ ንግድ ገበያ ላይ አፍሪካውያን ፍልሰተኞችን በጨረታ ሲሸጡ ባለፈው ህዳር ወር የተላለፈ የሲኤንኤን ቴሌቪዥን ስርጭት በፍልሰተኞች ላይ የሚፈጸመውን በደል አጉልቶ ያሳየ ሆኗል። ማዕቀብ የተደነገገባቸውን 6 ሰዎች ዝርዝር ያቀረበችው የምክር ቤቱ አባል ኔዘርላንድስ መሆኗም ታውቋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁ ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና VOA, let's cross boundaries together.
የኢትዮጵያን ጦር ሰራዊትና የደህንነት ተቋማት እንዲመሩ የተሾሙት ሰዎች እነማን ናቸው? አብረዋቸው የሰሩን በዛሬ ጋቢና እንጠይቃለን። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩት ጀነራል ሳሙራ የኑስ ተሸኝተው በቦታቸው ጀነራል ሰዓረ መኮንን ተሹመዋል። የብሔራዊ መረጃና ደህንነት አገልግሎት ዋና ስራ አስኪያጅ የነበሩት በአቶ ጌታቸው አሰፋ ምትክ ደግሞ ጀነራል አደም መሐመድ ተሹመዋል። የቀድሞ የህወሓት ታጋይ ዶክተር አረጋዊ በርሄ አዲሱን ተሿሚ ጀነራል ሰዓረ መኮንንን ጥቅስ አርቆ አሳቢ ናቸው ብለዋል። ጽዮን ግርማ ዝርዝር አላት።
ጠቅላይ ሚኒስትር አብይ አህመድ ኤታ ማዦር ሹምና ጀኔራሎችን በክብር ለማሰናበት በቤተ መንግስት በተዘጋጀ ዝግጅት ላይ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታ ማዦር ሹም የነበሩት ጀኔራል ሳሞራ የኑስ በክብር ተሸኝተው በቦታው ላይ ጀኔራል ሰዓረ መኮንን መሾማቸው ታውቋል። በዝግጅቱ ላይ ባቀረቡት ንግግርም ከጥላቻ ይልቅ ፍቅር እንዲሰፍን የሚጠይቅ ሀሳብ ያለው ንግግር አድርገዋል።
እንደዚህ አይነት ክብር ለጀኔራሎች ሰጥቶ የሚተኩ ሰዎች ያገለግሉትን የሚያከብሩበት እለት ነው። ጀነራል ሳሞራ የኑስ ከተነገረላቸው ገድል ውጪ ያልተነገረላቸው ብዙ ጀግንነት የፈጸሙ በኢትዮጵያ ውስጥ ወታደርነት ጀግንነት፣ ወታደርነት ሀገር መጠበቅ፣ ወታደርነት ባንዲራ ማስከበር መሆኑ ቢታወቅም በተለያዩ የፖለቲካ ጉድለት የተነሳ ልናፈርሳቸው የሚገቡ በርካታ ግንቦች፣ ልንገነባቸው የሚገቡ በርካታ ድልድዮች ደግሞ እንዳሉ እናውቃለን። መፍረስ የሚገባቸው ግንቦች፣ የጥላቻ ግንቦች፣ የዘር ግንቦች፣ የመናናቅ ግንቦች እየፈረሱ የአንድነት ድልድዮች፣ የፍቅር ድልድዮች፣ የይቅርታ ድልድዮች ሊገነቡ ያስፈልጋል። ይህንን የምናሳይበት በሀገር መከላከያ ሚኒስቴር ውስጥ ለረዥም ጊዜ ያገለገሉ በተለያየ ምክንያት ከመከላከያ የወጡ እና ማዕረጋቸውን ያጡ የቀድሞ የኢትዮጵያ አየር ኃይል አዛዥ የነበሩት ሜጀር ጀነራል አለምሸት ደግፌ በይፋ ማዕረጋቸው ተመልሶ በክብር የሚሰናበቱበት ዕለትም ጭምር ነው። እንዲሁም ብርጌደር ጀነራል አሳምነው ጽጌ ላለፉት ጥቂት ዓመታት በእስር ቤት የቆዩ አሁን ከእስር ከወጡ በኋላ ማዕረጋቸው ተመልሶ ከነ ሙሉ ክብራቸው ጡረታ የሚወጡበት ዕለትም ጭምር ነው። በጡረታ የተገለላችሁ አሁንም እያገለገላችሁ ያላችሁ መከላከያ ብሔር የለውም፣ መከላከያ ዘር የለውም። ለአንድ ሀገር፣ ለአንድ ባንዲራ በጋራ የምንሞት መሆናችንን አውቀን በልዩ የፍቅር ስሜት የሚወጡትን እያከበርን የምንሸኝ ያለን የትናንትናውን የምናስታውስ የአንድ ሀገር ወታደሮች መሆናችን እንድናስብ እንደዚህ አይነት መልካም ፕሮግራም ክቡር ፕሬዚዳንቱ ስላዘጋጁ፣ ሁላችን ስለሰበሰቡ፣ ሽልማቱን ስላዘጋጁ በእኔና በኢፌዴሪ መንግስት ስም ላመሰግን እወዳለሁ።
ሹምሽሩን ዛሬ የሰጡት ጠቅላይ ሚኒስትር አብይ አህመድ ቀደም ሲል ወታደራዊ ማዕረጋቸው ተገፎ ከሰራዊቱ ተባረው የነበሩትና 9 ዓመት ታስረው የቆዩት የቀድሞ የመከላከያ ዩኒቨርሲቲ ፕሬዝዳንት የነበሩት ብርጋዴር ጀኔራል አሳምነው ጽጌና ማዕረጋቸው ተገፎ የነበሩት ሜጀር ጀኔራል አለምሸት ደግፌ ማዕረጎቻቸው ከነ ሙሉ ክብሩ ተመልሶ ጡረታቸው እንዲከበርላቸው መወሰኑም ታውቋል። በተጨማሪም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር በነበሩት አቶ ጌታቸው አሰፋ ምትክ ጀነራል አደም መሐመድ መሾማቸውም ታውቋል። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ሆነው የተሰየሙት የቀድሞ የህወሓት ታጋይ ጀነራል ሰዓረ መኮንንን በተመለከተ የቀድሞውን የህወሓት ታጋይ ዶክተር አረጋዊ በርሄን ጠይቄያቸው ነበር።
ጀነራል ሰዓረ አውቀዋለሁ። ጎበዝ ታጋይ ነበረ። ገና የኃይል አዛዥ ወይም የጋንታ አዛዥ ያለ ነው የማውቀው፣ በትንሹ ማለት ነው። እና በጣም ጎበዝ ታታሪ ነው። የዓላማ ጥናትም አለው። እኔ እስከምገምተው ድረስ እስከማየው ድረስ አርቆ ማሳቢ ነው። ስለዚህ አሁን በተፈጠረው አዲስ ሹምሽር እኔ እንደሚመስለኝ ለህገ መንግስቱ የሚገዛ ሰው አድርጌ ነው የምወስደው። ለግለሰቦች ሳይሆን እንዳለፈው ጀነራል ሳይሆን ለህገ መንግስቱ የሚገዛና ለኢትዮጵያ በአጠቃላይ ጥሩ አስተዋጽኦ የሚያደርግ ሰው አድርጌ ነው የማየው።
የመከላከያ ሰራዊት በኢትዮጵያ ተቃውሞ በሚኖርበት ጊዜ በሚወስደው እርምጃ ተቃውሞ ይቀርብበታል። አዲስ የተሾሙት ኤታማዦር ሹም ይህንን በተመለከተ አዲስ የሚያመጡት ለውጥ አለ ብለው ያስባሉ ወይ ስል ጠይቄያቸው ነበር።
ሰራዊቱ በህዝቦች ላይ ይተኩስ ነበር፣ ግን የእሱ ጥፋት አይደለም። የሰራዊቱ ጥፋት ሆኖ አይታየኝም እኔ። አንደኛ የሰራዊት ሃይራርኪ ሚሊተሪ ሃይራርኪ ጥብቅ ነው፣ አጥብቀው ይዟቸዋል። ሁለተኛ ከመለስ ዜናዊ ጀምሮ መሪዎቹ አቤታዊ ዲሞክራሲ የሚባል አክራሪ ጥብቅ የሆነ አቤታዊም ያልሆነ ዲሞክራሲያዊም ያልሆነ ሁለቱም ያልሆነ ነገር ግን ማዕከልነትን አጥብቆ ባጭሩ ዲክቴተርነት ያነገሰ ስርዓት ነበር የሚያራምዱት። ስለዚህ ዋናው ተጠያቂዎቹ የህወሓት መሪዎች እንጂ ሰራዊቱ ሊጠየቅ አይችልም። ማንም ሰራዊት ትዕዛዝ ተቀባይ ነው የሆነው ሰራዊት፣ የኢትዮጵያ ሰራዊት ብቻ ሳይሆን በዓለም ያለው ሰራዊት በጠቅላላ ይህ አይነት አሰራር ነው ያለው። ስለዚህ ልዩ የሚያደርገው ነገር የለም የኢትዮጵያ ሰራዊት። አሁን ግን የአምባገነኖች ትዕዛዝ ዝም ብሎ የማይቀበል ለህገ መንግስቱ የሚገዛ ሹመት ስለሚመስል ለወደፊቱ ከዚህ በፊት የተደረጉ ስህተቶች አይደገሙም የሚል ተስፋ አለኝ።
በተጨማሪም በዛሬ ዕለት በክብር የተሸኙትን የጀነራል ሳሞራ የኑስን አሸኛኘት በተመለከተ አስተያየታቸውን ጠይቄያቸው ነበር። ለዶክተር አረጋዊ
ሳሞራ የመለስ ታዛዥ ነበር፣ የመለስ ወታደር ነበር ማለት ይቻላል። ባጭሩ ለመለስ ሲል የማያደርገው ነገር አልነበረም። ያ ሁሉ ተኩስ በህዝብ ላይ ሲደረግም በሱ በኩል ነበር የሚካሄደው እና ፍጹም ጭፍን የመለስ ታዛዥ ጋር ነበረ ማለት ይቻላል። ይሄ የጥላቻ ሳይሆን ማለቴ የነበረው አቅ ግልጽ ለማድረግ ነው የምናገረው ያለው እና አሁን ኒሻን ተሸልሞ መሰናበቱ እንግዲህ ሰው ስታሰናብተው ሰራተኛህም ስታሰናብታት እኮ ደሞዟ በደሞዟ ላይ ልብስ ጨምረህ ገንዘብ ጨምረህ ምናምን ጨምረህ ነው የምታሰናብተው። ስለዚህ እንደሱ አድርጎ ማሰናበቱ ጠቅላይ ሚኒስትር አብይ መሐመድ አይ ቲንክ ከሳሞራ ትልቅነት ይልቅ የዶክተር አብይ ትልቅነት ወይም ቁም ነገረኝነትን የሚያሳይ የሚያንጸባርቅ ነገር እኔ በእኔ አመለካከት።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደሚቀጥለው የምሽቱ የጋቢና እንግዳችን ነው የምናመራው። ሰለሞን ሙልጌታ ካሳ ግርም ተሳይቴክ የሚል መጽሐፍ የደረሰ ነው። በዚህ ወር በአዲስ አበባ ስለሚመረቀው መጽሐፉ ከሄኖክ ሰማዝጌር ጋር ቆይታ አድርጓል። ወደዛው እንለፍ።
ግርም ተሳይቴክ ይባላል መጽሐፉ፣ ጸሐፊው ደግሞ ሰለሞን ሙልጌታ ካሳ ነው። ብዙዎቻችሁ ኢቢኤስ ቴሌቪዥን ላይ ቲክቶክ ከሰለሞን ጋር በሚል ዝግጅቱ ነው የምታውቁት። እንኳን ወደ ጋቢና በሰላም መጣ። አመሰግናለሁ እዚህ እንግዳይ ስለወቅት።
አመሰግናለሁ ሄኖክ ወደ ጋቢና ስለጋበዛችሁ።
በጣም ጥሩ። እንግዲህ መጽሐፉ ገጹን ላሳያችሁ በቅድሚያ። እዚህ የምትመለከቱት ሊዮናርዶ ዳቪንቺ ሰውና ፈጣሪ እጃቸውን ተዘረጋግተው ያለውን እዚህ የምመለከተው ሰውና ሮቦት እጅ ተዘረጋግተው ነው እና የመጽሐፉንም ጭብጥ የሚያሳይ ይመስለኛል በአጠቃላይ። እስኪ ከሽፋን ገጹ ተነሳና የመጽሐፉ ጭብጥ ምን እንደሆነ ግለጽልን።
ያ በጣም ግሩም፣ አመሰግናለሁ እንደገና ሄሮ። ያ ዲዛይን እንግዲህ ያው መጽሐፉን መጀመሪያ ሰውን የሚማርከው ሽፋኑ ነው። ስለዚህ እሱን ዲዛይን ለማድረግ ስነሳ የመጽሐፉን ያህል በጣም ያስጨንቅ ነበር እና አይዲያዎች መጡ፣ ሀሳቦች መጡ። ከጓደኞቼ ጋር ወዳጆችም አሉ ዲዛይነሮች፣ ከእነሱ ጋር ተነሳን እና ይህንን ሀሳብ መጣን። ይሄ ምስል እዚህ ጋር የምታየው ለመጽሐፉ ተብሎ ዲዛይን የተደረገ አይደለም። እዚህ በሮያል ቲቪ ከፍለህ የምትጠቀምበት ነው። ከዜሮ መስራት ይቻል ነበር፣ ነገር ግን ይህን ሳይ በጣም ወደድኩት። በእርግጥ ሌላ ቦታ ላይም ልታየው ትችላለህ፣ ግን የእኔ መጽሐፍ ገላጭ መስሎ ተሰማኝ። ሰው የመጀመሪያው ነው፣ ከዛ ሮቦት ከፊት አለ። የማሽኖችና ወይ ደግሞ የስልጣኔና የሰው ንክኪ የሚለውንም ነገር ያሳያል እና የወደፊቱና አጀማመሩና የወደኋላውን ደግሞ ያሳያል እና በጣም ግሩም ነው ብዬ አሰብኩኝ።
በመቅድምህ የጻፈውን አንድ ነገር ላንብብላችሁ። እስኪ ለአንድ አፍታ ቆም ብለን ለመሆኑ በብዙ ፈጠራዎች የሚያስደንቀን የዛሬው የረቀቀ ዘመን ላይ ከቶ እንዴት ደረስን ብለን እንጠይቅ። እጅግ ግዙፍ ክብደት ያለው አውሮፕላን ፈጥረን 12000 ሜትር ከፍታ ላይ በማንሳፈፍ በሰዓት 1000 ኪሎ ሜትር ያህል እየተምዘገዘግን ከአንዱ ዓለም ጫፍ ወደ ሌላው ለረጅም ሰዓታት በአየር ላይ እንደ ንስር መብረር የቻልነው እንዴት ነው? እንዴት የሚሉ በጣም ብዙ ጥያቄዎች አሉ። ሌላኛው ደግሞ በቀጭን ሽቦ አለፋ አለፍ እያልኩኝ ላንብበው፣ ከአንድ የመሬት ጫፍ ወደ ሌላ መሬት ጫፍ ያሉ ሰዎች እንዴት ማነጋገር ቻለን የሚሉ ብዙ ሰዎች ሊጠይቋቸው የሚገባ የሚጠይቋቸውም ሁኔታዎችን ያስክበት ነው እና ግርምተ የሚለው ርዕስም ከዛ ጋር መሄድ ይመስላል። ጥያቄ መጽሐፉን ለመጽሐፍ ምንድን ነው ያስፈለገ? የተመለከትከው ችግር ምንድን ነው? ወደ ስራ እንድትገባ ያነሳሳስ ምንድን ነው?
በጣም ግሩም ነው። ቴሌቪዥን ፕሮግራሚን ስጀምር በኤቢኤስ ላይ አንድ 6 ዓመት ሆኖኛል አሁን። ከዚ እሱ ቴሌቪዥን ፕሮግራም ላይ አቅራቢ ሆኜ የቴሌቪዥን ፐርሶናሊቲ ሆናለሁ ብዬ ማስቤ አላውቀው ነበር። ግን አንድ ነገር አውቃለሁ። እዚህ ለትምህርት ነው የመጣሁት። ትምህርቴን ከጨረስኩ በኋላ ሁለተኛ ዲግሪን ከጨረስኩ በኋላ ለማህበረሰቡ፣ ለወዳጆቼ፣ ለእህት ለወንድሞቼ የሆነ ነገር መስጠት እንዳለብኝ ከማውቀው ነገር ርቀት ሳይወስንህ በሆነ መንገድ የምታውቀውን ነገር ማካፈል በጣም ትልቁ የህይወቴ ክፍል ነበር እና እንዴት እንደማድረግ አላውቅም ነበር። ያው ሶፍትዌር ኢንጂነሪንግ ነው የተማርኩት። ስለዚህ ዌብሳይት አደራጅቼ በቃ ብሎግ በአማርኛ ጽፋለሁ ብዬ ነበር፣ ግን ሳልጀምረው ተውኩት። ምክንያቱም በየቀኑ በአማርኛ ጽፋለሁ ወይ ጀምሬ መተው አልፈልግም እና ብዬ እያልኩ ያው የቴሌቪዥን ፕሮግራሙ እድል መጣ፣ እሱን ጀመርኩኝ። ከዛ በኋላ ግን ሌላ ነገር መጣ። ይሄ ዩ ኖው ኢንተርኔት የለም ወይም ደግሞ በብዛት የቴሌቪዥን ፕሮግራሙን ሁሉም ሰው ሊያይ አይችልም። ኢትዮጵያ ውስጥ 100 ሚሊዮን ህዝብ ያለበት ነው። አብዛኛው ሰው በገጠራማ ክፍል ያለ ህዝብ ነው ያለው እና በጽሁፍ ጥሩ ነው። አይ ቲንክ የተጻፈ ነገር የተለመደ ነው፣ ብዙ መንገድ መሄድ ይችላል። ቴሌቪዥኑ ሌላው መንገድ ያልደረሰበትን ይደርሳል ብዬ አሰብኩኝና ከዚህ በተለየ ይልቅ ይህንን የመጽሐፉ ምርቃት ጊዜ እናገረዋለሁ ብዬ ነበር። ግን ልናገር፣ አንደኛው ልጅ ወደ ጅማ የጻፈልኝ ኢሜል ነው። ኢሜል በጣም ብዙ ሺህ ስለሚመጣ አላነብም። ያን እንዴት እንደከፈትኩትም ይገርመኛል። ሳየው ምን አለኝ፣ እያንዳንዱ አርብ 10 ኪሎ ሜትር ዋን ዌይ በእግሩ ሄዶ ከተማ መብራትና ቴሌቪዥን ያለበት ቦታ አይቶ ወደ ገጠር ወደ መንደሩ የሚመለስ ልጅ አለና አንድም ሾህ አምልጦኝ አያውቅም ብሎ ኢሜል አደረገልኝ። ይህም ብቻ ነው ያለኝ። በቃ በጣም ልቤ ተነካ። አስበው እኔ እዚህ ለመስራት እየከፍልኩ ነው፣ አጋላሉ ግን የ30 ደቂቃ ሾው ለማየት 20 ኪሎ ሜትር ሁለት መንገድ እየሄደ የሚያይ ልጅ ሳይ እንዲህ ይሄ ልጅ መጽሐፍ እንደሱና መሰል ወንድሞችና እህቶች መጽሐፍ ቢያገኙ አትሊስት የተወሰነውን ነገር እንኳን ማግኘት ይችላሉ የሚለው ፍላጎት የበለጠ አባባሰው እና በእርግጥ መጽሐፉ ለሰፊው ማህበረሰብ ነው። ስለዚህ በኋላ እናወራ ይሆናል፣ ግን ድራይቭ ወይም ዋና መነሳሻው ይሄ ነው።
ስለዚህ እንዴት ነው በገጠር አካባቢዎች የኢንተርኔት አገልግሎት ማግኘት የማይችሉ ቴሌቪዥንም እንደዚህ አሁን እንደገለጽከው አዳጊ ወጣት 30 ደቂቃ በእግሩ ሄዶ ከማየት ይህም በቤተ መጽሐፍት ወይ በእጃቸው እንዲገባ ምንድን ነው ያስከው ጥረት?
እንግዲህ ያው መጽሐፍ ብዙ ጊዜ ያው ታውቃለህ ከድሮ ጀምሮ የነበረ ሚዲየም ነው ወይም መጠቀሚያ ነው። ስለዚህ ገጠር ውስጥም ያለ የትምህርት አሰራር ውስጥ መጽሐፍ አለ፣ ሌላው ቢቀር ሌላው እንኳ ሬዲዮ ኢንተርኔቱና ቴሌቪዥኑ ባይኖር። ስለዚህ ያ ኦልሬዲ የተለመደ አሰራር ነው። መጽሐፉ ደግሞ በጣም በተመቻቸ ዋጋ ለሁሉም ሰው እጅ እንዲገባ አድርጌ ነው የጻፍኩት። ከዚህም በተጨማሪ ደግሞ የሳይንስ እና የቴክኖሎጂ ሚኒስቴር መስሪያ ቤት 10,000 መጽሐፍ በመጀመሪያው ራውንድ ላይ በራሳቸው አሳትመው በእንደዚህ መጽሐፉን እንኳን መግዛት ለማይችለው የማህበረሰብ ክፍል ለማሰራጨት አስበዋል። ስለዚህ መጽሐፉ ለተማሪ ብቻ አይደለም፣ በእርግጥ ለአስተማሪም ነው። በጣም ለተገረሙ አንድ ነው አባት ጡረታ ወጥተው ቁጭ ብለው በቃ ነው ጫማ እያስጠረጉ ልክ ጋዜጣ ቢያነቡ እንደሚገረሙት ይህን ቢያዩ ግራ ሳይገባቸው ወይ ጉድ ዓለም የደረሰችበት እንኳን ብለው እንዲያስቡ። ስለዚህ ሁሉንም አይነት የማህበረሰብ ክፍል ያካተተና የሚጠቅም ነው ብዬ ነው ያሰብኩት። እንግዲህ መጽሐፍ ስጽፍ
እንግዲህ ከቀደመው ስልጣኔ ትጀምራለህ። የቀደመው ስልጣኔ አስተሳሰቦች፣ እንደዚሁም ቀመሮች እነሱን ተመርኩዘህ እንዴት እነኛ አንዱ የሰራው አንዱ የጻፈው አንዱ ያሰበው ለሌላኛው እንዴት መነሻ እንደሚሆንለት ሌላኛው ደግሞ ካለፈው ተነስቶ ወደፊት እንዴት እንደሚራመድ ትገልጽና በጣም ወሳኝ የምትላቸውን ታሪካዊ ወቅቶችም በሳይንስና በቴክኖሎጂ ትገልጻለህ። ከነዚህ መሀል አንዱ ትንሽ ብዙ ሰዎች ያሰቡበትን የሬኔሳንስ የንቃት ዘመን ያልፍና የኢንዱስትሪ አብዮት ጋር ትመጣለህ። የኢንዱስትሪ አብዮትን ለማምጣት ያስቻሉ ሁኔታዎች ብዙ ሰው ተምሮታል ወይም ሰምቶታል ስለ ኢንዱስትሪ ሬቮሉሽን፣ ግን ያን ለውጥ እንዲመጣ ያስቻሉ ነገሮች ምንድን ናቸው? በዚህ በመጽሐፉ የገለጽካቸው በጣም ደስ የሚሉ ነገሮች ስላሉ
አዎ፣ ታይም ላይኑን ነው ያወራሁት። መጽሐፉ ታሪካዊ ይዘቱን በፍሎ እንዲጠብቅ ነው። እንደምታውቀው መጽሐፉ 4 ክፍሎች አሉት አይደለም? ትላንትና እንዴት ተነሳን፣ ዛሬ ላይ ምን ደረስን፣ ነገ ወዴት እየሄድን ነው፣ ከዛ በኋላ ደግሞ እኛ ስሜ ስለ ጥቁሮች ያወራሁት አለና በተለይ ትላንት ከየት ተነሳን የሚለው ላይ ነው የስልጣኔን አጀማመር እንዳልከው በሬኔሳንስ ውስጥ አልፌ መሰረት ጣዮቹን ጠቅሼ ወደዛ የገባሁት እና ብዙ ፋክተሮች አሉት እንደምታውቀው ሄኖክ ነው። ብዙ አንባቢዎችም የኢንዱስትሪን ታሪክ ይረዳሉ። ግን እዚህ ጋር ማስጨበጥ የፈለጉት እንዴት ነው የሰው ልጆችን ህይወት እና ላይፍ ወይ ደግሞ አካሄድ እንዴት ነው የቀየረው የሚለው ና ስለዚህ ለአብዮቱ መፈንዳት ብዙ ማስተዋጽኦዎች አሉ። ነገር ግን ያው እንግሊዝ ነው የሆነው ለምን ሆነ የሚለው ራሱ ብዙ የሚያከራክር ብዙ ጥናታዊ ጽሁፍ ተጽፎበታል። ብዙ ነገር አለ።
አፍሪካ በመጽሐፍም የምትጠቅሰው አለ። ይሄ ዘመን የኢንፎርሜሽን ቴክኖሎጂ ዘመን ነው። በዚህ ዘመን የኢንተርኔት ተደራሽነት በአፍሪካ ሀገሮች ውስጥ ሞሮኮን ተጠቅሳለ ከዩናይትድ ስቴትስ ጋር ነጻጽረን እንዲያውም 15 ዓመት ወደ ኋላ እንደሆነች በአማካይ አፍሪካ ከ20 ዓመት በላይ በሚሆን ጊዜ ወደ ኋላ እንደቀረች የምትገልጽበት አለና እንዴት ነው ይሄንን ልዩነት የመደብ ልዩነት ትለዋለ እንዴት ነው ማጥበብ የሚቻለው እንዴትስ ነው ዘሎ አሁን የደረሱበት እንኳን መدرس ባይቻል መጣጋት የሚቻለው አንተ እንዳልከው
ከሰለሞን ሙልጌታ ካሳ ጋር ያደረግነው ውይይት አልተጠናቀቀም። በመጪው ሳምንት እንደዚሁ በሌሎች ጉዳዮች ላይ በቴክኖሎጂ ወጣቶችን በሚመለከት በስራ ፈጠራ እንወያያለን። ውይይቱን እንድትከታተሉ እንጋብዛለን። አሁን ወደ ሙዚቃው ልመልሳችሁ።
Evakishin bawakut betishin konjit anchin beyi konjit anchin beyi lentawe kubliye konjit evakishin konjit evakishin bawakut betishin konjit anchin beyi konjit anchin beyi lentawe kubliye
የምትከታተሉት ጋቢና ቪኦኤ ነው። የአርብ ምሽት ስርጭታችን ይቀጥላል። ረጅም ሰዓት በተራቀቁ ዘመናዊ ተንቀሳቃሽ ስልኮች ላይ ማሳለፍ የቤተሰብና የማህበር የዕለት ተዕለት ኑሮ ግንኙነትን ቀስ በቀስ እየሸረሸረ እንደሆነ የቴክኖሎጂ ተመራማሪዎች ያስጠነቅቃሉ። በዓለማችን ትልቁ የዘመናዊ ስልኮች አምራች የአፕል ኩባንያ ይህንን ማስጠንቀቂያ ችላ ሳይል በአይፎን ስልኮች ላይ ሰዎች እርስ በርስ የሚገናኙበትን መንገድ የሚያመቻች አዲስ አሰራርን በስልኮቹ ላይ ገጥሟል። ዛሬ የሚጠናቀቀው በካሊፎርኒያ ሳን ሆዜ በሚካሄደው የኩባንያው ዓመታዊ ጉባኤ ላይ ተሻሽለው የቀረቡትን የእጅ ስልኮች ይፋ አድርጎ ለእይታ አቅርበዋል። ጆርጅ ፑቲክ ከስፍራው የዘገበውን መስታወት አረጋው ይዛለች።
የእጅ ስልክ ላይ ሰዎች የሚያጠፉትን ጊዜ የሚቆጣጠረው አዲሱ የሞባይል መገልገያ አምድ ወይም አፕ ስክሪን ታይም ይባላል። የአፕል ኩባንያ የአዲስ ፈጠራ ስራ አስፈጻሚ ክሬግ ፌድሪህ እንደሚሉት በስልኩ ውስጥ የተካተተው መገልገያ አምድ የተጠቃሚው የኢንተርኔት መገናኛ መስመር እንዲቋረጥ ያደርጋል። ዱ ኖት ዲስተርብ የሚል ተገልጋዩ መረበሽ እንደማይፈልግ የሚያሳውቅ መልእክትም ያስቀምጣል።
It's really detailed. You get deep insight on how much time you're spending, where you're spending it.
በጥንቃቄ ነው የተሰራው። አንድ ሰው ለምን ያህል ጊዜ ስልክ ላይ እንደቆየ፣ የት እንደተጠቀመ፣ በተጨማሪም በቀን ውስጥ ያለውን አጠቃላይ አጠቃቀም ሁሉ ማሳየት ይቻላል።
የሰው ልጅ ጤንነትን መሰረት ያደረገ የዲጂታል አገልግሎት አጠቃቀም ፈጠራ ነው የሚሉት ጋርትነር የተሰኘው የምርምር ተቋም ምክትል ስራ አስኪያጅ የሆኑት ብራያን ብላው ናቸው።
What that means is Apple's recognized, I think, through some pressure in the industry.
ይህ ማለት ምን ማለት ነው? ሰዎች ዘመናዊ ስልኮችና በሞባይል ቴክኖሎጂ በእጅጉ ሱሰኛ ሆነዋል። አፕል ደግሞ በኢንዱስትሪው የበኩሉን ለመወጣት የራሱን ሚና እየተጫወተ ይገኛል።
በአዲሱ ቴክኖሎጂ ወላጆች ልጆቻቸው በተለያዩ የሞባይል መገልገያ አምዶች ላይ ለምሳሌ በኢንስታግራም ላይ የሚያጠፉትን ጊዜ መገደብ ይችላሉ ማለት ነው። የአፕል ኩባንያ ተጠቃሚዎችን ለማርካት አዳዲስ ቴክኖሎጂዎችን በስልኩ ላይ በተጨማሪ አዘጋጅቷል። በራስ የተነሱ ፎቶግራፎችን እንደፈለጉ ለማሳመርም ሆነ ፈጠራን ለመጨመር የሚረዳ አዲስ ቴክኖሎጂ፣ በተመሳሳይ ጊዜ እየተያዩ የሚያወሩ ሰዎችን ቁጥር ከሁለት በላይ በመጨመር 32 ሰዎችን የሚያሳትፍ የቡድን የተንቀሳቃሽ ምስል ወይም የቪዲዮ ውይይቶችን ማድረግ የሚያስችል እንዲሁም በቅርብ ርቀት ሰዎች እንዲነጋገሩ የሬዲዮ መገናኛ ወይም ዎኪ ቶኪ
1 2 3 4 5 1 2 3 1 2 test
የመሳሰሉ ቴክኖሎጂዎች በአዲሱ ስልክ እንዲካተት ተደርጓል። በተጨማሪም በአለማችን የሚገኙ መልካ አምድሮችን ጨምሮ የተለያዩ ቦታዎችን በቪዲዮዎች በእውን እስኪ መስል መፈለግና ማየት የሚያስችል አዲስ ቴክኖሎጂም በስልኩ ተካቷል። ብሬን ብላው የጋርትነር የቴክኖሎጂ ምርምር ኩባንያ ምክትል ስራ አስኪያጅ ናቸው።
That means you're going to be able to hold your smartphone up and get information about
ይህ ማለት የዘመናዊ ተንቀሳቃሽ ስልኮቻችንን በመክፈት በዓለማችን የሚገኙና በዙሪያችን ስላሉ ነገሮች ሁሉ በቦታው ሳንገኝ ሙሉ መረጃውን በተንቀሳቃሽ ስልክ በምስል ላይ ለማግኘት እንችላለን ማለት ነው።
አዲሱ የኮምፒውተር ቋንቋ ወይም ሶፍትዌር በዚሁ አመት አገልግሎት ላይ ይውላል ተብሎ ይጠበቃል። ከአይፎን 6 ጀምሮ ያሉ ስልኮች ጋርም ተግባብቶ መስራት ይችላል ተብሏል። ከዚሁ ጋር በተያያዘም ግዙፉ የማህበራዊ ድረገጽ ፌስቡክ በቅርቡ ከገጠመው የተጠቃሚዎች መረጃ ክፍተት በኋላ የተራቀቁ ተንቀሳቃሽ ስልኮች ወይም ስማርትፎን አምራች ከሆነው የቻይና ኩባንያ ጋር በጋራ ለመስራት መፍቀዱ የተጠቃሚዎች መረጃ ደህንነት ላይ ክፍተት ያመጣል የሚል ስጋት አለ።
If we find that someone improperly used data, we're going to ban them from Facebook.
ያላግባብ ዳታን ሲጠቀም ካገኘን ሌሎች እንዳይጎዱ ፌስቡክን እንዳይጠቀሙ እናደርጋቸዋለን።
የኩባንያው መስራችና ስራ አስኪያጅ ማርክ ዙከንበርግ የ87 ሚሊዮን ዓለም አቀፍ ተጠቃሚዎችን የግል መረጃ ለንደን ለሚገኘው ካምብሪጅ አናላይቲካ አሳልፎ የሰጠበትን ምክንያት በዩናይትድ ስቴትስ ሕግ አውጪዎች ለቀረበለት ጥያቄዎች በሚያዝያ ወር ምላሽ ሲሰጥ ነበር። የማሳቹሴትስ የዲሞክራቲክ ተመራጩ ኢድ ማርኬይ እንደሚሉት ዙከንበርግ የአሜሪካውያንን የግል መረጃ ለቻይና ኩባንያዎች አሳልፎ የሰጠበትን ምክንያት አሁንም ማስረዳት ይጠበቅበታል። በደርዘን ከሚቆጠሩት የዘመናዊ ተንቀሳቃሽ ስልክ ሰሪዎች ውስጥ ሃዊ ኩባንያ ለአመታት የፌስቡክ ተጠቃሚዎች በቀላሉ የማህበረሰብ ድረገጾች ጋር እንዲገናኙ ሲሰራ የቆየ ነው። የፌስቡክ ተገልጋዮችን መሰረታዊ መረጃዎች ግን ኩባንያው ራሱ እንዲያስቀምጥ የተደረሰው ስምምነት ጊዜው ያለቀ ስለሆነ የግለሰቦች መረጃን የማስቀመጡ ኃላፊነት የት ላይ እንደሚሆን እያነጋገረ ይገኛል። እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው።
ይሄ ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ የመራው ሞክቢል ያበሮ ነው። በነገው ጉዞ እንገናኝ እያለን እንሰናበታለን።
መልካም ምሽት።
Tune in, rather than a second.